The Voice of America. ዛሬ የተጀመረው ስድስተኛ ዓመት የመንግስትና የምክር ቤቶች የሥራ ዘመን ሙሉ ህጋዊነትና ህገ መንግስታዊነት ያለው ነው ሲሉ ለአሜሪካ ድምፅ አስተያየታቸውን የሰጡ ባለሙያዎች ተናግረዋል። የሚጠቅመው ተቋማትን ማክበርና የተቋማትን ውሳኔ መቀበል እንደሆነም መክረዋል። ባለሙያዎቹን ያነጋገረው እስክንድር ፍሬው ነው። ቀጥሎ ይቀርባል።
የመስከረም የመጨረሻው ሰኞ እነሆ ሌላ የምክር ቤት የመክፈቻ ስነ ስርዓት አስተናግዷል። በህገ መንግስቱ አንቀጽ 58 መሰረት ግን ደግሞ ይህ ስድስተኛ ዓመት የሥራ ዘመን ነው። ባለፈው መጋቢት ነበር የኢትዮጵያ ብሔራዊ ምርጫ ቦርድ በኮሮና ወረርሽኝ ምክንያት ምርጫውን በተያዘው የጊዜ ሰሌዳ ማካሄድ እንደማይችል ያስታወቀው። በዚያ መነሻነትም በህዝብ ተወካዮችና በፌዴሬሽን ምክር ቤቶች ብሎም በህገ መንግስት ጉዳዮች አጣሪ ጉባኤ የቀጠሉ ሂደቶች ነበሩ። በህገ መንግስት ትርጉም የተደረሰበት ድምዳሜም ነው አሁን በስልጣን ላይ ያለው መንግስትና ምክር ቤቶቹ ምርጫ እስኪካሄድ ድረስ በስራ ላይ እንዲቆዩ ያደረገው። እናም ዛሬ ስድስተኛ ዓመታቸውን ጀምረዋል። በአዲስ አበባ ዩኒቨርሲቲ የህግ መምህርና ተመራማሪ የሆኑት የህገ መንግስታዊ ህግ ባለሙያ ዶክተር ጌታቸው አሰፋ ስድስተኛው ዓመትም እንደቀደሙት ዓመታት ህጋዊ መሰረት ያለው መሆኑን አብራራሉ።
ከህግ አኳያ ቀደም ሲል የነበረው በየአምስት ዓመቱ ይካሄዳል የሚለው ሁኔታ አስቸጋሪ ሁኔታ ሲገጥምና ምርጫ ማካሄድ በማይቻልበት ጊዜ፣ ለምሳሌ በዓለም አቀፍ ወረርሽኝ፣ በኢትዮጵያ ህገ መንግስትም ወረርሽኝ አስቸኳይ ጊዜ አዋጅን ማወጅ ምክንያት ሊሆን ይችላል ተብሎ በዛው መልክ የተካሄደ መሆኑ እንግዲህ የሚታወስ ነው። እንደዚህ አይነት ሁኔታ ሲገጥም ምርጫውን በጊዜ ባይካሄድ ምን ይሆናል የሚለው አሁን በህገ መንግስት ተርጓሚው ትርጉም ተሰጥቶበታል በፌዴሬሽን ምክር ቤት እና ስለዚህ ከህግና ከህገ መንግስት አኳያ ይሄ ስድስተኛው ዓመት በእንደዚህ በተለዩ ሁኔታዎችና አጋጣሚዎች ከናወን እንደምችል አሁንም ብቻ ሳይሆን ወደፊትም ይሄ ህገ መንግስት በስራ ላይ እስካለ ድረስ ምርጫ በሚካሄድበት ዘመን አመት የሚፈጠሩ የአስቸኳይ ጊዜ አዋጅን የግድ የሚሉ ነገሮች ሲከሰቱ ምርጫ ሳይካሄድ የነበረው መንግስት እና የነበረው ምክር ቤት በስራ ላይ ቀጥሎ ምርጫ እስኪፈጸም ድረስ ሊራዘም እንደምችል ይሄ የተሰጠው ትርጉም የህገ መንግስቱ አካል ሆኖ የሚያገለግል ነው። ስለዚህ ከህጉና ከህገ መንግስት አኳያ ስናየው ይሄ ስድስተኛው አመት ከአምስተኛው አመት የሚለየው ነገር የለም ማለት ነው። ምክንያቱም በህገ መንግስቱ የነበረው ክፍተት እና የሚያስፈልገው ትርጉም በህገ መንግስት ተርጓሚው ትርጉም ስለተሰጠው የህገ መንግስት ተርጓሚ ትርጉም ደግሞ ህገ መንግስት ክፍተትን በመሙላት እንደ ህገ መንግስት ማሻሻያ ወይም እንደ ህገ መንግስት ውስጥ በግልጽ እንደተደነገገ ድንጋጌ መታየት የሚችል ነው። ስለዚህ ከህገ መንግስቱ አኳያ ስናየው ይሄ ስድስተኛው አመት ልክ እንደ አምስተኛው አመት እንደ አራተኛው አመት በሙሉ ህጋዊነትና ህገ መንግስታዊነት ያለው ሂደት ነው ማለት ይቻላል።
እዚህ ላይ ዶክተር ጌታቸው እንግዲህ ምርጫ ቦርድ አሁን ባለው የኮሮና ቫይረስ ምክንያት ምርጫ ማካሄድ አልችልም ማለቱ ነው እንግዲህ እዚህ ሁሉ ውሳኔ መነሻ። ከዛ በኋላ በተለያዩ ሂደቶች ውስጥ አልፏል እርስዎም እንዳብራሩት። ነገር ግን ምርጫ ቦርድ ምርጫውን ማካሄድ አልችልም ካለበት ጊዜ ጀምሮ ያሉ ሂደቶችን የሚተቹ አሁንም የነዛ ሂደቶች ውጤት የሆነውን መንግስት ለስድስተኛ አመት የሚያስቀጥለውን ውሳኔ የማይቀበሉ አሉና ምንድነው ህገ መንግስታዊ መሰረቱ? በዚህ መንገድ ላይ መጡት ትችቶች ክፍተትስ አለ ወይ ህጉ በተተረጎመበት ሁኔታ ላይ? እርስዎ ግምገማ።
ጥሩ እንደገለጽከው ብዙ ያው የተለያዩ ሀሳቦች እየተሰጡ ቆይተዋል። አሁን እንደገለጽከው የትርጉም ጥያቄ የቀረበበት ችግሩ መፍትሄ እንዲያገኝ የተሄደበት መንገዶች ከህገ መንግስቱ አኳያ ችግር አለባቸው የሚሉ የተለያዩ ሀሳቦች ተነስተዋል። በእኔ እምነት ቀደም ሲል ያው ሂደቱም በተወሰነ ደረጃም የተሳተፍኩ ስለሆነ በአመኘበት የሚነሱት ትችቶች ትክክል አይመስሉኝም በዚህ ጉዳይ። ምክንያቱም ሁሉም የተደረጉት ፕሮሰሶች ቀደም ሲል በተቀመጡት የህግ ፕሮሲጀሮች መሰረት የተከናወኑ ናቸው። በኢትዮጵያ የህግ ስርዓት ህገ መንግስት የሚተረጎምበት ሁለት ዋና ዋና መንገዶች አሉ። አንድ በፍርድ ቤት በተያያዘ ጉዳይ ተከራካሪዎች በሚከራከሩበት ጉዳይ፣ ከሳሽና ተከሳሽ ባለበት ጉዳይ፣ ከዛ ጉዳይ ጋር ተያይዞ የህገ መንግስት ትርጉም ጥያቄ ሊነሳ ይችላል። የተያዘውን ጉዳይ ለመፍታት የተጠቀሰው ህግ በፍርድ ቤት ወይ በባለ ጉዳዮች የተጠቀሰው ህግ ከህገ መንግስቱ ጋር ይጋጫል የሚል ጥያቄ በፕሮሰሱ ላይ በሚነሳበት ጊዜ ይሄ ከሆነ ጉዳዩን ለመፍታት የህገ መንግስት ትርጉም ቀድሞ መሰጠት አለበት በሚል የሚነሳ የህገ መንግስት ክርክር አለ። ከፍርድ ቤት ውጪ ደግሞ በህግ የከሳሽነት መብት በተሰጣቸው ወይም የአመልካችነት መብት በተሰጣቸው ተቋማት የህገ መንግስት ትርጉም ጥያቄ እንደሚቀርብ ቀደም ብሎ ባወጣው በዚህ ጊዜ ሳይሆን ቀደም ብሎ ባወጣ በ2005 ባወጣ አዋጅ ቁጥር 798 ተደንግጓል። ይሄም በፍርድ የማይወሰኑ ጉዳዮች ሲኖሩ አሁን በገለጽኩት አቋቋም ከፍርድ ቤት የማይነሱ ጉዳዮች በሚኖሩበት ጊዜ በህጉ ስልጣን የተሰጣቸው የአመልካችነት መብት የተሰጣቸው ተቋማት የህገ መንግስት ትርጉም ተርጓሚውን ጠይቀው ገዳጅ የሆነ ውሳኔ ማግኘት እንደሚችሉ በህጉ ተቀምጧል። ከነዚህ መብት ከተሰጣቸው ተቋማት ውስጥ አንዱ የህዝብ ተወካዮች ምክር ቤት ነው። የክልል ምክር ቤት ሊሆን ይችላል፣ የፌደራሉ የህዝብ ተወካዮች ምክር ቤት ሊሆን ይችላል፣ አስፈጻሚው ሊሆን ይችላል። የክልልም የፌደራልም የህግ አስፈጻሚ ተቋማት እንደዚህ አይነት ጥያቄ ለተርጓሚው ሊያቀርቡ ይችላሉ። የገጠማቸውን ችግር በህገ መንግስት ለምሳሌ ባየነው አይነት ችግር ሊሆን ይችላል፣ በሌሎች ፌደራሊዝም ጉዳዮች ሊሆን ይችላል። የክልል ስልጣን የፌደራል ስልጣን ሁለቱ የተለያየ አቋም ቢይዙ ፌደራሉ እና የክልሉ የህግ አስፈጻሚ አንዱ ይሄ ጉዳይ ይተርጎምልን እኛ እንዲህ ነው የምንለው፣ ፌደራሉ አስፈጻሚ ደግሞ እንዲህ ነው የሚለው፣ ስለዚህ አስገዳጅ ትርጉም ይሰጥልን ተብሎ ከፍርድ ጋር ያልተያያዘ ጉዳይ ሊቀርብ ይችላል። አውጥቶ ትችት ተደርጎ ይቀርብ የነበረው በተቃዋሚዎቹ ወይም በተለየ ሀሳብ በሚያነሱት ከሳሽ በሌለበት የሚል ሀሳብ ሲነሳ ነበረ። ከሳሽ የግድ አይልም፣ ይሄ አብስትራክት ሪቪው የምንለው ከሳሽ የግድ የሚሉ ሲስተሞች አሉ፣ እንደ አሜሪካ አይነት ፍርድ ቤት የሚያስፈር። ነገር ግን በጀርመን በደቡብ አፍሪካ እና በመሳሰሉት የህገ መንግስት ፍርድ ቤት ባላቸው ከሳሽ ፍርድ ቤት ክርክር ከሳሽ ሳይኖር አመልካች ባለበት የህገ መንግስት ትርጉም ሊከናወን ይችላል እና ያንን ስርዓት የሚከተል ነው ኢትዮጵያም የህግ ስርዓት በዚህ ረገድ እና በዛ ላይ ተመስርቶ የቀረበ ጥያቄ ስለሆነ በዚህ ላይ ተመስርቶ የሚሰጠው መፍትሄ ከህግ የወጣ ነው ሊባል አይችልም። ይህ አዋጅም ባይኖር ህገ መንግስቱን ብንከተል እና የትርጉም ስርዓቱን ብንመለከት አመልካች ሳይኖር ወይም ከሳሽ ሳይኖር በፍርድ ቤት ሂደት አይነት በዚህ መልክ የህገ መንግስት ትርጉም ሊጠየቅ ይችላል እና ስለዚህ የሚነሱት ክርክሮች የተያዘውን የፖለቲካ አቋም ለማንጸባረቅ እና እሱን ህጋዊ ድጋፍ ለመስጠት ካልሆነ በስተቀር በህግ ረገድ የህግ ፕሮሰስ ችግር የሌለበት ነው። በሌላ መልክ በሌላ ማዕቀፍ ውስጥ የሚታዩ ግጭቶች አድርጌ ነው የማያቸው። ነ
ሰኔ 3 ቀን 2012 በአካሄደው ስብሰባ ነው የኢትዮጵያ የህዝብ ተወካዮች ምክር ቤት ምርጫው እንዲራዘም የወሰነው። ከሁለቱ የፌዴራል ምክር ቤቶች በተጨማሪ በየደረጃው ያሉ ምክር ቤቶችም ስራቸውን እንደሚቀጥሉ የፌዴሬሽን ምክር ቤት አስታውቋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።